ይህ የኢትዮጵያን በዚህ ሳምንት ወይም ኢትዮጵያን ዚስ ዊክ ሳምንታዊ የሬዲዮ መርሃ ግብር ነው። በዚህ መርሃ ግብር አዝናኝ ጽሑፎች፣ ትምህርታዊ ፕሮግራሞች እና ቃለ ምልልሶች ይቀርባሉ።
መርሃ ግብራችንን ለመከታተል እድል ያላገኛችሁ አድማጮች በድረገጻችን ማለትም www.ethiopianthisweek.com በመግባት Guest of the Week የሚለውን ብትጫኑ የሳምንቱንም ሆነ ያለፉትን መርሃ ግብሮች ማግኘት ትችላላችሁ።
በፕሮግራማችን ላይ ያላችሁን አስተያየት ወይም ድጋፍ እንድታደርጉ ከፈለጋችሁ
በድረገጻችን ማለትም www.ethiopianthisweek.com በመግባት contact us በሚለው መልእክት ብትልኩልን ይደርሰናል። ስለ አስተያየታችሁም እናመሰግናለን።
ዛሬ በዚህ አገር አቆጣጠር ጃንዋሪ 11 2015 ሲሆን በየሳምንቱ እሁድ በሬዲዮ ስልካችን በ7124329790 እንዲሁም በድረገጽ www.ethiopianthisweek.com የምናስተላልፈውን ሳምንታዊ መርሃ ግብራችንን ጀመርን። ተናስተልን እንደምንሰነበታችሁ ውድ አድማጮቻችን
አከራን የምትወድ ባህል አክባሪና ታቡ በተባይ በስራት ጋር ያላጥሎ ከዳኘን ተመራጭ ሳና ታናሱን ሸድማ ተነሱን መርካት ውብ ኢትዮጵያዊቷ የውራጌ ልጅ ነው።
አድማጮች በሙዚቃው ዘና እንዳላችሁ መገመት ይሄ ሳምንት በአካባቢያችንም ሆነ በአለም ዙሪያ አዳዲስ ነገሮች ታዩበት ሳምንት ነው። አዲሱን አመት መግቢያ ተከትሎ የጎሪጎሪያውያንን የዘመን አቆጣጠር የምንከተል ሀገራችን ኢትዮጵያን ጨምሮ ማለት ነው። ባለፈው ሐሙስ የጌታ ኢየሱስ ክርስቶስ የልደት ቀን በዓል አክብረናል። ከዚሁም ጋራ በሳምንቱ መጀመሪያ የነቢዩ መሐመድ ልደት ወይም መውሊድ ተከብሯል። ሁላችሁንም የእምነቱን ተከታዮች እንኳን አደረሳችሁ ይላልን። በሌላ በኩል ደግሞ እምነትን ተከትሎ የሚመጡ አዳዲስ ነገሮችን ወይም ክስተቶችን አመቱን አንድ ብለን ስንጀምር እያየን ነው። በሳምንት መጀመሪያ እንኳን በፈረንሳይ ፓሪስ በእምነት ሳንካ የጋሲፕ ወይም የቀልድ ጽሑፍ ጸሐፊዎች ላይ ሁለት የታጠቁ ወንድማማቾች ገብተው አዘጋጆችንና ሌሎቹ ሰራተኞች በአጠቃላይ ወደ 12 ሰዎች በያዙት መሳሪያ በመተኮስ ገለዋቸዋል። ይህ በርግጥ አመቱ ሲጀመር የተሰማ አሳዛኝ ዜና ነው። አሁን ዘግይቶ የደረሰን ዜና እንደሚገልጸው እነዚሁ ገዳዮች ፈረንሳይ ውስጥ በፖሊስ እንደተገደሉ ተገልጿል። ከዚሁ የግድያ ዜና ሳንወጣ ደግሞ በአካባቢያችን እዚሁ ራክቪል ሜሪላንድ ገና በድሚዋ ወጣት የሆነች የ19 አመት ልጅ መንገድ ስታቋርጥ በመኪና ተገጭታ በግጭቷ ምክንያት ህይወቷ ማለፉ ሌላው በአካባቢያችን የተፈጠረ አሳዛኝ ዜና ነበረ። የወጣቷ ስም ቤዛ አማረ እሸቱ ይሰኛል። ከፖሊስ የተገኘው መረጃ እንደሚገልጸው ወጣቷ ቪርስ ሚልስ ሮድ የሚባለውን መንገድ በማንታጋማሪ ካውንቲ የሚገኝ መንገድ ነው ስታቋርጥ የእግረኛ ማስጠንቀቂያውን ባለማየቷ አደጋው እንደደረሰባትና ከአውቶቢስ ወርዳ ወደ ቤቷ በመሄድ ላይ እንዳለች ይህ አደጋ እንደተከሰተ ማወቅ ተችሏል። ተመሳሳይ አደጋዎች በአብዛኛው ይደርሳሉ አድማጮች። በተለይ አውቶቢስን ተከልሎ ሌላ መኪና ሳይታይ በችኮላ በመሻገር እንደገናም ደግሞ የእግረኛ መስጠንቀቂያ መብራት እየበራ ወይንም ቁም የሚል የእጅ ምልክት እየታየ ያንን ባለመገንዘብና ቸል በማለትም ይመስላል ብዙ ወገኖቻችን በተለይ ሴቶችና እናቶች ተደጋጋሚ የሆነ አደጋ እንደሚደርስባቸው ከባካባችን የምናገኘው ዜና ይገልጻል። እኛም ሁልጊዜ የምናየው የምንሰማው ነው። በተደጋጋሚ ልናስገነዝበው የምንፈልገው ጉዳይ በተለይ መንገድ ስታቋርጡ የትራፊክ መብራት ህግ እንድትከተሉና አንዳንድ ጊዜ ችግሮች የሚፈጠሩት አውቶቡስ ያመልጠኛል ብሎ በመቸኮል ብዙ አደጋዎች የተከሰቱ ስለሆነ ምናልባት የሚቀጥለው አውቶቡስ የሚመጣው በ20ና በ30 ደቂቃ ሊነስ ሊሆን ስለሚችል ለዛች ደቂቃ ተብሎ የማይመለስ ህይወታችንን አሳልፈን መስጠት የለብንም። ይሄንን መከራልን አድማጮች፣ በተለይ እግረኞች ሆናችሁ የፐብሊክ ትራንስፖርቴሽን የህዝብ አውቶቡስ የምትጠቀሙ በዚህ ጉዳይ ላይ እባካችሁን ጥንቃቄ እንድታደርጉ ምክራችን ነው። ህይወት 19 አመት ልጅ ናት። ወጣቷ በዛ ማረ በሳምንት ህይወቷን አጣለች። በዚህ ጉዳይ ላይ እንግዲህ ተመሳሳይ የሆኑ ጉዳዮችን በማንሳት ይሄ አደጋ እንዳይከሰት ተጨማሪ የሆኑ ውይይቶችን እናደርጋለን። ከፕሮግራማችን ይዞትር ተባባሪ ከዶክተር በላይ ሀብቴስ ጋራ ይሄን ጉዳይ በተመለከተ ውይይት ይኖረናል። ከዚህ በተጨማሪም ባለፈው ሳምንት የግዕዝ ኤዲት መስራች ወይንም ፈጣሪ ከሆኑት ከዶክተር አበልና ሞላ ጋራ እሳቸው የፈጠሩትን አይፓድ ይቅርታ እሳቸው የፈጠሩትን ግዕዝ ኤዲት እንዴት በአይፓድ ወይንም በአይፎን iPhone 5, 6, Galaxy በሌሎች መገናኛ ዘመኑ በፈጠራቸው ዘመናዊ የእጅ ስልኮች የእሳቸውን አፕስ እንዴት በመጫን መጠቀም እንደሚቻል ከእሳቸው ጋር ተነጋግረናል። ሰፊ ማብራሪያ ሰጥተውናል ይህንን በተመለከተ። ይሄ ብቻ አይደለም፣ ዶክተር አበራ ሞላ ያደረጉት ነገር ለሀገራችን ለህብረተሰባችን ከዛም ወጣ በማለት የግዕዝ ኤዲትን ከመስራት ሌላ ብዙ የሰሩት ስራ አለ። ይህንን ጉዳይ በሳምንት እናነሳለን ብለናል እና ከእሳቸው ጋራም ስለ ሰሩት ስራ ውይይት ይኖረናል። እንግዲህ እነዚህን ውይይቶች በቅደም ተከተል እናቀርብላችኋለን። እስከ ፕሮግራማችን መጨረሻ ከእኛ ጋር እንደምትሆኑ ተስፋ ማድረግ፣ አሁን ወደ መጀመሪያው ዝግጅታችን በዚች የመሸጋገሪያ ሙዚቃ እንሄዳለን። አብራችሁን ቆዩ። አድማጮች ባለፈው ሳምንት መራ ግብራችን ከዶክተር አበራ ሞላ ጋር ስለሰሩት ስራ በተለይ ግዕዝ ኤዲትን በተመለከተ ሁለት ክፍል ውይይቶችን አድርገን ነበረ። ከውይይታችን መረዳት እንደቻላችሁት ግዕዝ ኤዲት በኮምፒውተር ወይንም በላፕታፕ ወይንም በዴስክታፕ ላይ ብቻ ሳይሆን የሚሰራው አሁን ዘመኑ በፈጠራቸው የመገናኛ ዘዴዎች ለምሳሌ በአይፓድ፣ በአይፎን፣ በጋላክሲ፣ በተለያዩ ዘመናዊ የእጅ ስልኮች ላይ አፕሊኬሽኑን ዳውንሎድ ማድረግ እንደሚቻል አድርገው ነው ዶክተር አበራ የሰሩትና ለዚህም የሚያስፈልገው $1.99 ብቻ በመክፈል ይሄንን ዳውንሎድ በማድረግ አማርኛውን በሴሉላር ፎን መጠቀም እንደሚቻል ባለፉት ሁለት ሳምንት ውይይቶቻችን ከዶክተር አበራ ጋር ባደረግ ነው አስረድተዋል። ምናልባት ተጨማሪ መረጃ ማግኘት ለምትፈልጉ አድማጮች እንዴት ማግኘት እንደምትችሉ ዶክተር አበራ ይህንንም ዛሬ በመግቢያ መልክ ያስረዳሉ። ዛሬ ግን በተለይ ልንወያይበት ያሰብነው በካላንደርና በአክሱም ሐውልት ወደ ኢትዮጵያ መመለስ ጉዳይ ላይ እሳቸውም ሆኑ የእሳቸው የቅርብ ጓደኞች እንዲሁም ሀገራቸውን የሚወዱ ኢትዮጵያውያን ስላደረጉት አስተዋጽኦ በተመለከተ አንዳንድ ነገር እንወያያለን። እስኪ መጀመሪያ ዶክተር አበራ መስመር ላይ እንዳሉ ላረጋግጥ። ዶክተር አበራ ይሰሙኛል?
አዎ እሰማለሁ ወንድም።
እሺ በጣም አመሰግናለሁ እንደገናም ዛሬ እንግዳችን ለመሆን በድረገጻችን በኢትዮጵያ በዚህ ሳምንት ወይንም ethiopianthisweek.com በመቅረቦ ምስጋናዬ ከፍ ያለ ነው። በዚህ አጋጣሚ አድማጮች ይሄንን ቀጥታ ውይይት መስማት የማትችሉ የማታገኙ አድማጮች በስልክ በተለይ በሰሜን አሜሪካ በማንኛውም ስቴት የምትኖሩ በሰሜን አሜሪካና በካናዳ የምትኖሩ አድማጮቻችን በ7124329790 7124329790 በመደወል በቀጥታ ምንም አይነት የመግቢያ ቁጥር ሳይኖር ውይይታችንን መስማት ትችላላችሁ። በሰሜን አሜሪካ በካናዳ የምትኖሩ አድማጮች በዚህ መስመር ታዩን ይችላልላችሁ። ከዚህ በተጨማሪም በድረገጻችን ላይ ethiopianthisweek.com ላይ በመግባት guest of the week ወይንም የሳምንቱ እንግዳችን በሚለው ክፍል ውስጥ ያንን በተጫኑ የዚህን ሳምንት ፕሮግራም እዛ ላይ ተጭኖ ታገኙታላችሁ። በethiopianthisweek group በፌስቡክ በትዊተርs ፕሮግራሞቻችን ይሰማሉ። ዶክተር እንግዲህ ዛሬ የምንወያየው በአብዛኛው ስለ ግዕዝ ኤዲት አጠቃቀም ሰፋ ያለ ማብራሪያ ሰጥተውናል። ምናልባት አንዳንድ ቀረ የሚሉት ነገር ካለ አድማጮች በምን መልኩ እርሶ ሊያገኙ እንደሚችሉ የሚያስተላልፉት የስልክ ወይንም የኢሜል አድራሻ ካለ እሱን በቅድሚያ ያስተላልፉልንና በተለይ ካላንደርንና የአክሱም ሐውልት ወደ ኢትዮጵያ እንዲመለስ ስላደረጉት አስተዋጽኦ ብዙ ኢትዮጵያውያን ስለዛ የሚያውቁ ስላልመሰለኝ ይሄንንም በውይይት መልክ ዛሬ እናነሳዋለን። እና እስኪ ካለን ጊዜ አኳያ ወደዛ ብንሄድ አመሰግናለሁ።
እሺ ባለፈው ጊዜ ስለ ግዕዝ ኤዲት ስታክስ ስልክ ቁጥሩን አስፈጽቻለሁ 3037263125 ነው የስልክ ቁጥሬ የእጅ ስልክ ቁጥሬ። በሌላ በኩል አሁን እንደጠቀስከው ለኮምፒውተራቸው የፈልጉትን የግዕዝ ኤዲት ፕሮግራም በ$49 ኦንላይን መግዛት ይችላሉ ወይም ለእኔን በኢትዮጵያን@aol.com ማግኘትና መግዛት ይችላሉ። በሌላ በኩል አሁን በቅርቡ ያወጣሁት የግዕዝ ኤዲት አፕ ያው iTunes ወይም App Store መፈለግ ይችላሉ። ግዕዝ ኤዲት አፕ ነው GEEZEDIT እና የዚህኛው ዋጋ 2 ብር ነው እና የሚሰራው በአይፎን ከ4S እስከ 6 እንዲሁም በአይፓድ ይሰራል። ለአዲሱ iOS 8 የተሰራ ነው። ለጋላክሲው ገና አላወጣሁም። እናችሁ ነች ያለችኝ ማስታወሻ።
እሺ በጣም በጣም አመሰግናለሁ አድማጮች። እንደው ለመድገም ያህል ምናልባት ዶክተር አበራ ጠቅሰውታል እሳቸው የሚገኙበት ስልክ 3037263125 ደግሞ አለው 3037263125 ነው። ከዚህ በተጨማሪም በኢሜል ለመላክ ethiopia@aol.com በሚል በዛም
ethiopian
I'm sorry ethiopian ethiopian@aol.com እንደዛ ነው የሚሆነው። እንግዲህ የiTunes app ግዕዝ ኤዲት ብላችሁ ብትፈልጉ በ$2 እሱን አፕሊኬሽኑን እዛ ላይ ዳውንሎድ ማድረግ ይቻላል። ይሄ ከiPhone 4S እስከ 6 ድረስ ይሰራል፣ ለiPadም ይሰራል። ዋናውን የኮምፒውተር መጻፊያ ሶፍትዌሩን ደግሞ በኦንላይን ማዘዝ ይቻላል $49 ነው። እንግዲህ ይሄንን ምናልባት ከዚህ በተጨማሪም ስለዚህ ሶፍትዌር ለማዘዝ ወይንም ኮምፒውተራችሁ ላይ ለመጫን ከፈለጋችሁ በእኛም መስመር በ7124329790 ደግሞ አለው በ7124329790 ይሄ መራግብራችንን ሳምንቱን ሙሉ የምትሰሙበት ነው። ነገር ግን ዜሮን ብትጫኑ የሐሳብ መስጫ ሳጥን አለ። እዛ ላይ መልእክታችሁን ብታስቀምጡልን ስለ ፕሮግራማችን ያላችሁን አስተያየት ወይም ደግሞ ለዶክተር አበራ ሞላም ጥያቄ ቢኖራችሁ ብታስቀምጡልን ያ መልእክት ይደርሰናልና ያ የድምጽ መስጫ ወይንም የድምጽ መቀበያ ሳጥናችን ነው። ያንን ሰምተን የምትገኙበትን ቁጥር ወይንም የኢሜል አድራሻ ከተዋችሁልን ለዶክተር አበራ በዛም ልናስተላልፍላችሁ እንችላለን። በእናንተ በእኛ በኩል ሁለታችሁን ማገናኘት እንችላለን ማለት ነው። 7124329790 በመደወል 0ን በመጫን የድምጽ መስጫ ሳጥናችን ውስጥ መግባት ትችላላችሁ። ይሄንን እንግዲህ ለጊዜው በዚህ እናያዘውና የአክሱም ሃውልትን በተመለከተ እርሶ በግሎ ብቻ ሳይሆን ከጓደኞቹ ጋር ያረጉት አስተዋጽኦ አለ ያንንም በተመለከተና እንዲሁም ደግሞ ካላንደርን ኢትዮጵያን ካላንደር በተመለከተ አንዳንድ የሰሯቸው ስራዎች አሉና እስኪ አድማጮቻችን ስለዚህ ማወቅ አለባቸው ብለን ስለምናምን ነውና እስኪ ስለዚህ ጉዳይ አንዳንድ ነገር ቢያጫውቱን ዶክተር አበራ።
እሺ፣ ካላንደሩ ልጀምር። ስለ ኢትዮጵያ ካላንደር በፈረንጆቹ 1994 ግድም አንድ ጽሑፍ ጽፌያለሁ፣ ኢትዮፒክ ካላንደር የሚል። ያንንም ጽሑፍ ድረገጽ ላይ አስቀምጨዋለሁ፣ ግን ለጊዜው አንዳንድ እየተነሳ ስለማይታይ ከሌሎች ቦታዎች ማግኘት ይቻላል። ለኢትዮፒክ ካላንደር በሚል አርዕስት ብዙዎቹም ወስደውት በየድረገጻቸው አስቀምጠውታል። ይህን ያደረግኩበት ምክንያት ምንድን ነው? እኔ አልፎ አልፎ ስለ አንዳንድ ኢትዮጵያን የሚመለከት ጉዳይ በተለይ ከከነከነኝ አንዴ ጽፋለሁ እና ኢትዮፒክ ዶት ኮም ብዙ አይነት ጽሑፎች አሉ። ከነዚያ ውስጥ አንዱ የኢትዮጵያ ካላንደር ጉዳይ ነው። ያንንም የጀመርኩበት ስለ ብዙ የዓለም ካላንደሮች፣ ስለ ቻይናው፣ ስለ አረብ፣ ስለ ግሪጎሪያን፣ ስለ ሌሎቹ ሲጻፍ ስለኛ ምንም የለም። እንዲያውም ካላንደርም እንደሌለን አይነት ነው። ወደኋላም ተመልሼ ምንድነው የተማርኩት ብዬ ሳስታውስ ኢትዮጵያውያን የኢየሱስን መወለድ ከሰባት ዓመት በኋላ ስለሰሙ ሰባት ዓመት ወደኋላ ቀሩ እንደዚህ የሚል ታሪክ ነው የሰማሁት። እንደገና ደግሞ ትንሽም ቆይቶ የኢትዮጵያ ካላንደር የጁሊየን ካላንደር ነው የሚል ወሬ ነው የምሰማው። እና ይሄ ነገር እንዴት እንደሆነ ስላልገባኝና በተለይ ደግሞ አንዳንዴ የኛን ታሪክ የሚያንቋሽ እሱ ነው ይበዙ እስቲ ይሄን ነገር ላጣራ ብዬ በዛ የተነሳ ነው ማንበብ ጀመሬ። ብዙ ጊዜ በኋላ ያንን ጽሑፍ የጻፍኩት ቀስ በቀስም አሻሻልኩት። በዛም የተነሳ ብዙ ሰው ጽሑፌን ወዶ በየቦታው ተቀምጧል። ልዩነቱ ምንድን ነው? የኛ የኢትዮጵያ ካላንደር ጁሊያን አይደለም። እንደገና አመጣጡም ምናልባት ከግብጽ ጋር ግንኙነት ሳይኖረን አይቀርም በብዙ ነገር ከግብጽ ክርስቲያኖች ጋር የተያያዘ ነው። እና ግን ወደ ኋላ ተመልሰን ስናይ በእኛም ታሪክ በእኛም የሃይማኖትም መሰረት የኢትዮጵያ ካላንደር የተመሰረተው አዳምና ሔዋን የተፈጠሩ ከ5500 በኋላ ኢየሱስ ክርስቶስ ተወለደ በሚለው የኦርቶዶክስ ክርስቲያን እምነት ላይ ነው። ይህ እንግዲህ የኢትዮጵያ ካላንደር እንጂ ሌሎች ካላንደሮች አሉን። ስለዚህ አሁን የማወራው ስለዚህ ነው። ለምሳሌ የሄኖክ ካላንደር አለ። የሄኖክ ካላንደር መጽሐፈ ሄኖክ ውስጥ አለ፣ መጽሐፍ ቅዱሳችን ውስጥ አለ። 364 ቀን ነው የሚለው አመቱ። ያም ቢሆን እኛ ያንን እናውቀዋለን፣ ሌሎቹ አያውቁትም። እንዲያውም መጨረሻው ላይ መጽሐፈ ሄኖክ የተገኘው ሙሉውን የተገኘው ኢትዮጵያ ውስጥ ነው። እኛ ግን መጽሐፍ ቅዱሳችን ውስጥ አለ፣ ሌሎች መጽሐፍ ቅዱሳችን ውስጥ አያስገቡትም። እና ይሄ ራሱ አንድ እውቀት ነው። ምክንያቱም በእምነቱም ቢሆን መጽሐፈ ሄኖክ የተጻፈው ከኖህ በፊት ነው ስለሚባል ሌሎቹ ከኖህ በኋላ ነው እያሉ ነው አንዱ ሃይማኖታችን መጽሐፉን የማይቀበሉት። ያ ሌላ ጉዳይ ነው። ግን በዚህ አሁን በምናከብረው በምንጠቀምበት የኢትዮጵያ ካላንደር ብዙ የተሳሳተ ነገር ስላለ ያንን ነው አስተካክዬ የጻፍኩት። ወደ ኋላም ተመልሼ የማውቀውን ታሪክ ጽፌያለሁ። እና ዋናው ሰው መረዳት ያለበት ለጥቂትም ጊዜ ይሁን ለብዙ ጊዜ ብዙም አናውቀውም ስላለ ለወደፊቱም እንደርስበታለን ያለን ጥሩ ካላንደር ነው። በእርግጥ ካላንደር ሁሉ ስህተት አለው፣ የእኛም እንደዚሁ ስህተት አለው። አንዱ ከአንዱ ይሻላል በሚል እንጂ የማንም ካላንደር ትክክል አይደለም። ካላንደሩም ወደ ሌላ ጉዳይ መሄድ የለብኝም እንጂ ራሱ ካላንደሩ ለስራችን እንዲጠቅመን ነው እንጂ ከሃይማኖቱም ከሳይንሱም ጋር ብዙ አይግባባም። በአንድ በኩል ሉሲ ወይም ድንቅነሽ ስንት ሚሊዮን ዓመቷ ነው እያል ነው፣ በሌላ በኩል 2000 ውስጥ ነን። እንደገና በሳይንሱ ስለ እንዴት ዩኒቨርስ እንደተፈጠረ ሌላ ታሪክ አለ። ያም ሆነ ይህ የኛ ካሌንደር የጁሊያን አይደለም። ይልቅ ማወቅ ያለብን ሌሎቹ ከየት አገኙት ነው። ለምሳሌ ጁሊያን የሚባለውን ካሌንደር በጁሊያን ስም እንዲሆን ያደረገው ዲኖሲየስ ኤክሲጀስ የሚባል አንድ የራሻ መነኩሴ ነው ያን ካሌንደር አኖ ዶሚኖ ብሎ የፈጠረው። ያንም ያደረገው በ525 ግድም ነው። እና እንዲያውም አንዱ ይመስለኝ እሱ ነው ያንን ካሌንደር በ525 532ን ተጠቅሞ ችግር የፈጠረው ባይ ነኝ። ግን ለዛ በቂ መረጃ ስለሌለኝ ሰው ላይ መለከክ አልፈልግም። ግን ካሌንደሩን ከነካኩት ሰዎች አንዱ እሱ ነው አኖ ዶሚኔ የፈጠረው እሱ ነው ካሌንደሩን ጁሊያን ያለው እንጂ በጁሊየስ ሲዛር ጊዜ አይደለም። እነ ጁሊየስ ሲዛር እነ አውገስተስ ሲዛር ግብፅን ሲወሩ ኢትዮጵያን የሚጠቀሙበትን አይነት ካሌንደር ነው ግብፅ ያገኙት። ያንን ካሌንደር ተጠቅመው የራሳቸውን አሻሻሉ እንጂ እነሱ መጥተው አልሰሩልንም። እንዲያውም የሮማውያን ካሌንደር 10 ወርና ባለ 30 ቀን ነበረው እና 8ኛው 9ኛው 10ኛው ኖቫ ኦክታ ዴካ በእነሱ በላቲን ዲሴምበር የመጨረሻ ወር ነበር። ጃንዋሪና ፌብርዋሪን በኋላ ጨምረውበት 12 ወር አድርገውት እንደገና አንዳንዱን ቀን ጁላይ ላይ ለጁሊየስ ሲዛር አንድ ቀን ጨምረው ኦገስት ላይ ለኦገስት ሲዛር አንድ ቀን ጨምረው ነው ወደ ግብፁ ካሌንደር ያስተካከሉት። ስለዚህ የእኛም ይሁን የግብፁ ራሱን የቻለ ነው። የሰግርም ደንብ ቢሆን ከ239 ዓ.ም ከክርስቶስ በፊት ግብፅ የተጀመረ እንደነበረ ታሪክ ያስታውሳል። ስለዚህ ያንን ቢሆን እናውቃለን። እና ዋናው የእኛ ካሌንደር ከሌሎቹ የሚለየው ከጁሊያኑ ጋር የቀረበ ሆኖ የጁሊያን ካሌንደሩን በ1582 ዓ.ም ፖፕ ግሬጎሪ አሻሽሎታል። ያንንም ያደረገው ምንድን ነው? እኛ ዓለም ፀሐይን ዞራ ተመልሳ አንድ ቦታ ስደርስ 365 ቀን ከ6 ሰዓት ያለውን ጥቂት ደቂቃዎችና ሰከንዶች ስለሳቱ እነዛን ሰከንዶች ለማሻሻል አንድ 10 ቀን ቆርጠው ግሪጎሪያን የሚባል አዲስ ካሌንደር ፈጠሩ። ያንን ኢትዮጵያውያን አልተስማሙበትም። ስለዚህ የድሮውን ካሌንደራችን ይዘን ቆይተናል። በአሁኑ ጊዜ እኛ ማድረግ ያለብን እነሱ ካደረጉት ሂሳብ ጋር የእኛ በምን ይለያል ነው። እና ያን ያህል ብዙ ልዩነት የለውም። ልዩነቱንም ስለምናውቅ አያስቸግርም። እንዲያውም ለምሳሌ ዶክተር ጌታቸው ኃይሌ የጻፉት መጽሐፍ ውስጥ 365 2-5 ከመጠቀም እስከ መስከረም 1 ቀን ወደ ኋላ ተመልሰው 5500 ዓ.ም በፊት ካሌንደሩን ሰርተውታል። ስለዚህ የኛ ካሌንደር ለዓለም ሕዝብ እንደ መነሻ የሚጠቅም ወይም ማነጻጸሪያ የሚጠቅም ካሌንደር ስለሆነ ያንን መጠበቅ ለእኛ ብቻ ሳይሆን ለዓለምም ሕዝብ ጠቃሚ ነው። ግን በጠቅላላው እንደገና ደግሞ አንድ በዓሎቻችን መቼ እንደሚከበሩ ሌላውም ታሪክ ከሌላው ጋር የተያያዘ ነው እና የእኛም የበዓላትና ጾማት አቆጣጠር ከሌሎቹ የቀረበ ነው። አቆጣጠሩም ሂሳቡም ቅርብ ነው። እኛ አበክት የምንለውን እነሱ ኢፓክት፣ እንደዚህ እያሉ በአንድ አይነት ነው የሚሄደው። ስለዚህ በጠቅላላው ስለ ካሌንደር ይህንን የጻፍኩት የምትፈልጉ ጠለቅ ያለውን ነገር ማንበብ ትችላላችሁ። በአማርኛም ትንሽ የጻፍኩት አለ።
እሺ ዶክተር አበራ በጣም አመሰግናለሁ ሰፋ ያለ ማብራሪያ ነው የሰጡት። እንደው አንዳንድ ጥያቄዎች አሉኝ። አሁን እርሶ ከሚናገሩት ስሰማ የእኛ ካላንደር መሰረቱ የመጽሐፈ ሄኖክ ላይ ተጻፈው የሄኖክ ካላንደር በሚባለው ነው፣ በዛ ላይ ተመሰረተ ነው የሚሉት ማለት ነው?
አይደለም፣ የሄኖክ ካሌንደር ሌላ ካሌንደር ነው። የሄኖክ ካሌንደር እና አሁን የምንጠቀምበት የአመተ ምህረት ካሌንደር አንድ አይነት አይደለም። ግን የሄኖክ ካሌንደርን የሚገልጸው መጽሐፍ ቢሆን የተገኘው ኢትዮጵያ ውስጥ ነው። ስለዚህ ኢትዮጵያኖች ደግሞ መጽሐፉ 364 ነው ይላል በአመት። ያ መጽሐፍ እዛ ከተገኘ መቼ ተገኘ፣ ከመቼ ጀምሮ ተጠቀሙበት፣ እንደዚህ የሚለውን ለወደፊቱ ማጣራት አለብን። በሃይማኖቱ መሰረት ሄኖክ የኖህ አያት ነው እንደዚህ መሰለኝ። የማቱሳላ አባት ነው መሰለኝ እና ከአዳም ወደ ሰባተኛው ዘር ነው ኦሪት ለፍጥረት ውስጥ ስለሱ ታሪክ አለ እና ስለላይ አሁንስ ብዙም ስለማልችል ስለማላውቅ ብዙ ነገር መገባት አልፈልግም ስለዚህ ያስ ከሆነ እኛ ያንን ያገኘነው መቼ ነው ከመቼስ ጀምሮ ተከተልነው የሚል አለ በሁለተኛ ደረጃ እንደገና ወደ አመተ ምህረት ሲቀየርና ያንን ካለንደር መጠቀም ስንጀምር ለኒቅያ ጉባኤ ውሳኔ ነው አዲሱ ህግ የወጣው ያንንም እኛ ተወክለን ነበር በዚያም የተነሳ ያንንም እናውቃለን ያንንም እንጠቀማለን በኋላም ወደ ጁሊያን ካለንደር ወደ ግሪጎሪያን ሲቀየር በዛ የተነሳ ነው አንዳንድ ለውጥ የተፈጠረው ግን እኛ የኛኑ ይዘን ቆይተናል ስለዚህ ገብቶኛል
አመሰግናለሁ እንደው ከዚሁ ጋራ ደቀም ስለሌለ ነው እንጂ በዚህ ጉዳይ ላይ ሰፋ ያለ ውይይት ወደፊት እናደርጋለን በያስባለሁኝ አንድ እንደው በጥያቄ መልክ ላቀርበው መፈልገው ነገር አለ የመጽሐፍ ቅዱስ አቆጣጥርን በአጠቃላይ ስንመለከትና የሳይንሱን አቆጣጥር ስንመለከት በጣም ሰፊ ቫኪዩም አለ ጋፓል አሁን ጂኦሎጂካል ታይም አለ ለምሳሌ እንግዲህ ጂኦሎጂካል ታይም እርሱም ያቆጣል ስናየ የሉሲን እድሜ ስንመለከት የዓለምን እድሜ ስንመለከት የመሬትን አፈጣጠር ስንመለከት የዩኒቨርስን ስንመለከት በሚሊየን የሚቆጠሩ አመታት ነው እነሱ በጂኦክሮኖሎጂ እንትን አድርገው አስልተው የሚነግሩን የመጽሐፍ ቅዱስን አቆጣጠር ደግሞ the maximum የምንሄደው 6000 አመት ነው እና አሁን ደግሞ ያለው የሳይንስ የቴክኖሎጂ ውጤቶች ደግሞ በተለይ እነዚህ ፍሬሽ የሆኑ እንትኖችን ኤሌመንቶችን በማየት እንደ ሬዲዮ አክቲቭ የሆኑ እንደ ዩራኒየም እንደ ሌድ የሚሳሰሉትን በማየት የነሱን አይሶቶፖች በማጥናት የመሬትን እድሜ የጨረቃን እድሜ የዓለምን አፈጣጠር እድሜ በሚሊዮኖች ይቆጥሩታል መጽሐፍ ቅዱስ ግን ያንን በ6000 ነው የሚገድበው ይሄንን የሚያስታርቅ ነገር አለ ይላሉ ወደፊት
አይመስለኝም የሚያስታርቅም የሚያጣላም ነገር የለም በመሰረቱ ሶስት አይነት አያያዝ አለ አንድ ሳይንስ ሌላው እምነት ሶስተኛው ታሪክ ነው እና አንድ ነገር በሶስቱም አያያዝ ይገለጻል እዚህ ሆነ የሳፍኩ ጽሁፍ የምስተቅርብያለሁ ከነዚህ ማዕከል ለሳይንሱ የተጨበጠ መረጃ አለን ያን መረጃ ነው የምንከተለው ታሪኩም ጥቂት መረጃ አለው እናውቃለን ያን መረጃ ነው የምንከተለው እምነት ግን የመረጃ ጉዳይ አይደለም የእምነት ጉዳይ ነው እና እምነትን በሳይንስና በሌላው ነገር መዳፋት ትክክል አይደለም አንድ ሰው የራሱ እምነት አለው ያንን እምነት የመከተል መብት አለው የሌላውን እምነት ማናጋትም የለብንም በተቻለ መጠን ሌላውን ሰው ወደ ሌላ እምነት መቀየር ቢፈልግ አግባብተን ትክክለኛ የመሰለን እናቀርባለን እንጂ ይሄ ሳይንስ አይደለም ሳይንሱ እምነትን አይነካም ያንንም ነገር በሳይንስም የተማርነው ሰዎች እምነትን እንድንነካ አይናገሩም የኛ ሳይንስ ማወቅ ከማንም አያስበልጠንም ብዙውን ጊዜ ወደ እምነት ሄደን እምነትን በሳይንስ መልክ ማቅረብ ትክክል አይደለም ስለዚህ እምነትን ጉዳይ ብዙ ጊዜ ለብቻው ብንተው ሳይሻል አይቀርም ባይ ነኝ
እሺ ዶክተር አበራ እንግዲህ ጊዜ የለም እንጂ በዚህ ጉዳይ ላይ ምናልባት ወደፊት እንደ እንግዳ አድርጌ አቀርቦታለሁ ሌሎችንም በዚህ ጉዳይ ላይ ጥናት ያደረጉ ሰዎችንም አቅርበን እንወያያለን በተለይ ላለው ትውልድ እንዴት አድርገን ማስተማር እንዳለብን ማስረዳት እንዳለብን እንድንወያይ በተለይ ካላንደር በተመለከተ የሚጠና የሚሰራ የሚዳሰስ የሚታይ ነገር በመሆኑ ነው በእምነት ብቻም ሳይሆን ልናየውና ልናሳም ላለው ትውልድ ልናስተምረው የሚገባ ነገር ነው ብዬ ስላመንኩ ነው ይሄን ጥያቄ የማቀርበው ነገር ግን እንዳሉት ሁሉም የራሱ የሆነ መንገድ ይኖረዋል ነገር ግን ይሄንን ጉዳይ ሰፋር ግን በሚቀጥለው ጊዜ እንወያያለን የሚል እምነት አለኝ እኔም በበኩሌ ያለችን 20 ደቂቃ ሄደናል አሁን ስለ አክሱም ሐውልት ወደ ኢትዮጵያ እንዲመለስ እርሶም ከእርሶ ጋራ የእርሶም ጓደኞች በጋራ ሆናችሁ የሰራችሁ ስራ አለ ስለዛ የሚሉን ነገር ምንድነው ዶክተር አበራ
ስለ አክሱም ሐውልት ታዲያኖች ከኢትዮጵያ በሁለተኛው ዓለም ጦርነት ጊዜ የወሰዱት እንዲሁ አንድ ነገር ለመያዝ ያህል ነው በአንድም በኩል ለአድዋው ድል ስለተበሳጩ ለዚያም ቂም ነው እንደዚያም ሆኖ በሁለተኛው ዓለም ጦርነት ካሸነፍናቸውና ሌሎችም ሆነው ከተሸነፉ በኋላ በተባበሩት መንግስታት የተፈረደባቸው ያንን ሐውልት መልሰው የወሰዱበት ቦታ እንዲተክሉ በአውሮፓ አቆጣጠር 1947 ተፈቅዶባቸው ኢትዮጵያም ጣሊያንም ተስማምተው ነበር። እንደዛም ሆኖ እንዲሁ በሆነ ባልሆነ ምክንያት እየፈጠሩ ከ60 ዓመት በላይ ብዙ አስቸገሩ። በመሐከሉ ብዙ ሰዎች ባካቹ መልሱ በሚል ለምነው ማይነስ ዳሴም ጊዜ ኮሎኔል መንግስቱም ጊዜ አቶ መለስም ጊዜ በጣም ብዙ ሰው ተቸግሮ ብዙ ደብዳቤ ተጽፎ ሌላው ቀርቶ የአክሱም ህዝብ ወደ 40,000 ነው እንደዚህ የሚጠጋ ፔቲሽን ሁሉ ፈርሞ እንደዚሁ ኦንላይንም ፔቲሽን ተፈርመው የአፍሪካ መሪዎችም አምባሳደሮችም ታዋቂ ሰዎችም ብዙ ሰውን አጉላሉ። ይሄ ሁሉ ማን አለብኝ ነበር። መጨረሻው እንደውም አንድ ጊዜ እንበልሳለን ብለው ወደ 1990 ግድም የጣሊያን መሪ ሁሉ መጥቶ ኢትዮጵያ ይቅርታ ሁሉ ጠይቆ ሌላው ቀርቶ አንድ ትንሽ ቪዲዮ ሁሉ ተሰርቶ ነበር። ግን መመለሱ ላይ የሆነ ያልሆነ ምክንያት እየፈጠሩ ሰውን ብዙ አባሳጩት። በአንድ በኩል እኛ የኛን ሀውልት ወስደው እነሱ እዛ ሮም ውስጥ ተክለው ዘላለም የሚቀመጥበት ምክንያት የለውም ተፈርዶባቸዋል። በሌላ በኩል ማን አለብኝ ነው ያ የሆነው። ለዚህ እኔ ከሌሎቹ ጋር ሆኜ ይህን ነገር ማድረግ የቻልነው በመሀከሉ ወደ 2002 በፈረንጆቹ አቆጣጠር መብረቅ መጣው እና ከላይ ተሸረፈ። ያም በመሆኑ ያው የተፈራው አንዴ ውስጡ የነበረው ብረት አሁን ሊጋለጽ ስለሚችል ሌላ መብረቅ ቢመታው የድንጋይ ካብ ይሆናል ሐውልትነቱ ቀርቶ እና ያ ሊሆን ስለሚችል ይሄ ነገር አንድ ነገር ይደረግ መልሱልን በሚል እንደገና ነገሩ በአዲስ መልክ ትንሽ ጠበቅ ባለ ነገር በአይነት ጥያቄው ቀረበ። እንዲህም ሆኖ ለምሳሌ ጠቅላይ ሚኒስትሩ ሮም ሄደው ላካችሁ ይህን ነገር መልሱልን ነው በሚሉበት ጊዜ መብረቅ ከመጣ በኋላ እንኳን ለመመለስ ለማናገር እንኳን ፈቃደኞች አልነበሩም ጣሊያኖች። እና አንዱ ያናደደኝ ያ ነው። እና ብዙዎቻችን አናዶናል። በዛ የተነሳ ነው አንዱ ደብዳቤ ጻፍኩ ለፕሬዚደንት ቡሽ ለኢትዮጵያ ለአሜሪካ ሴኔተሮች ለአሜሪካን ኮንግረስመን ጽፌ ሁሉም ዝም አሉ። ምክንያቱም ሊረዱ አልፈለጉም። በኋላ ያወቀረቡት ምክንያት ምንድን ነው? ያንን ሀውልት ኢትዮጵያ መመለስ የሚችል ወደ 130 አውሮፕላን አላቸው አሜሪካ አለው። ኢራክ ላይ ጦርነት ስላለብን ጊዜ የለንም የሚል ነው የሰጡን። እና ያም ራሱ አላጠገበኝም። ምክንያቱም ከአሜሪካ ጋር ኢትዮጵያ ከመቶ ዓመት በላይ ግንኙነት አላት። እና አሜሪካ ለኢትዮጵያ ይህን አይነት ውለታ ለጥቂት ሰዓታት መዋል ከባድ መሆን አልነበረበትም። መሀከሉ ጣሊያኖች ደግሞ እኛ ወደ 10 ሚሊዮን ብር ይፈጃል ገንዘብ የለንም አሉ። የኢትዮጵያ መንግስት ገንዘብ እንደሌለው አውቃለሁ። የኢትዮጵያ መንግስት ደግሞ ያንን ከፍሎ ማመጣት የለበትም ምክንያቱም ጣሊያን እንዲያመጣ ነው የተፈረደበት። ስለዚህ መጨረሻው ከፕሮፌሰር ፓንክረስ ጋር ተማክሬ ኢሜይል ጻፍኩላቸው ለኢትዮጵያ ላለው ለጣሊያን ኤምባሲ። የዚህ ችግር የአውሮፕላን ጉዳይ ከሆነ ለምን ሀብቱ እንደገና በትንሹ አናስቆርጥም? የገንዘብ ጉዳይ ከሆነ እኔ ጣሊያን እንግዲህ የለንም ላነሱ ለምን የዓለምን ህዝብ እንዲረዱ እንድጠይቅ ስለሆነ ምን ይመስላችኋል የት እንደምልከው እስቲ ብትነግሩኝ በሚል ደብዳቤ ጻፍኩላቸው ኢሜይል። እና ያ አሁን ገባቸው መውጫ እንደሌላቸው ስለዚህ እንመልሳለን ብለው ነገሩኝ። ያንኑ ለፕሮፌሰር ፓንክረስ ነግሬ ነገሩ እዚያ ላይ ቆመ። ይህ የሆነው በ2004 የፈረንጆች አመተ ምህረት መጀመሪያ ላይ ነው። ከዚያ ያው መጠበቅ ብቻ ነበር የሚያደርጉትን ባሉትም መሰረት ሳይወድም ግድ ሀውልታችን ተመልሷል። ትንሽ ከዚህ ልንማር የሚገባን ነገር ቢኖር ብዙውን ጊዜ በአንድ አስተሳሰብ ብቻ ሄደን አንዳንድ ነገር ማድረግ እንደማንችል ነው። ከዚያም በኋላ እንደገና ይሄ ከሆነ በኋላ ያን ሀውልት ላይ መልሱ ከተስማሙት መካከል እነሱኑ መልሶ እንዲመረቁ ለማድረግም ትክክል አይደለም። ምክንያቱም አሁንም ቢሆን ገና ያልመለሱት አለ። ፀሐይ የምትባለውን አውሮፕላናችንን አልመለሱም። ሌሎችም ነገሮች አሉ። ስለዚህ መብታችንን ማስጠበቅ አለብን። በተለይ ያለፈው ትውልድ ታሪኩን ጠብቆ ነፃነቱን ጠብቆ እዚህ ያድርሶናል። ይህንን ነገር ማስጨረስና ግቡ ማድረስ የእኛ ኢትዮጵያኖች ኃላፊነት ነው። ለምሳሌ ጣሊያኖች ወደ ኢትዮጵያ ሲመጡ የካቶሊክ የቫቲካን መሪዎች ወታደሮቹን በቀዋል ይባላል ተባለው። እኛ ካቶሊክ ስላልሆን ወደ ካቶሊክነት ለማስቀየር ነው ዞሮ ዞሮ አላማቸው። እና የቫቲካን ቤተክርስቲያን በርግጥ በዚህ ነገር ገብቶበት ከሆነ ገብቶበታል ነው ይባላል ይቅርታ መጠየቅ አለበት። ቫቲካን ከሌሎቹ ጋር በመተባበር ሌሎቹን ይቅርታ ጠይቀዋል። የኢትዮጵያን ህዝብ ግን እስካሁን አልጠየቁ። ያ መሆን የለበትም። ዝም ማለትም የለብንም። ይህ ያለፈውን ጥፋት አምኖ የማያጠፋ ሌላ ጥፋት ለመድገም የተዘጋጀ ነው። ጣሊያኖች ሁለት ጊዜ መጥተው የማይሆን ነገር አድርገውብናል። ሶስተኛ ጊዜ እስኪሆን ድረስ መጠበቅ የለብንም። ምክንያቱም ያለፈውን ጥፋታቸውን አምነው ወደፊት ካልሄድን ሌላ ችግር ይፈጠራል ወደፊቱ። ይኸው ነው ያለኝ ለጊዜው።
በጣም በጣም ነው ዶክተር አበራ ሙላ በጣም ነው የማመሰግነው። የካለፉት 3 ሳምንታት ጀምሮ ከግዝ ኤዲት ከሰሩት ስራ ከሶፍትዌሩ እንደገና እና አፕሊኬሽኑን በተጨማሪም ደግሞ አሁን ስላቀረቡልን በኢትዮጵያ ካላንደር የኢትዮጵያን ቅርስ በማስመለስ የአክሱም ሐውልትን በማስመለስ እነዚህ ነገሮችን በሰሩት ስራ ሰፋ ያለ ውይይት ነው ከድረገጻችን ጋር ያደረጉት። አድማጮቻችንም ይህንን ጉዳይ በስፋት ይከታተሉታል ይሰሙታል። በበኩላችን በጣም እናመሰግኖታለን። ወደፊትም በተመሳሳይ ጉዳዮች ላይ ውይይት እንደምናደርግ ባለሙሉ ተስፋ ነኝ። አድማጮች ዶክተር አበራ ሞላን በግል ማግኘት ከፈለጋችሁ ጥያቄ ቢኖራችሁ በ3037263125 ደግሞ አለው 3037263125 ወይም ደግሞ በኢሜይል ethiopian@aol.com ethiopian@aol.com ብላችሁ ብታገኙአቸው ወይም ብትልኩላችሁ ታገኙአችኋላችሁ። በተጨማሪም በድረገጻችን ሳምንቱን ሙሉ የሬዲዮ ፕሮግራማችን በሬዲዮ ስልካችን የሚሰማበት 7124329790 7124329790 በመደወል 0 በትጫኑ የድምጽ መስጫ የድምጽ መቀበያ ሳጥን አለን። እዛ ላይ መልእክታችሁን ለዶክተር አበራ ብላችሁ ብታስቀምጡ እኛም እናደርሳለን። ዶክተር በጣም አመሰግናለሁ። እንግዲህ መልካም ሳምንት እመኝልዎታለሁ በእኔ በኩል።
እግዚአብሔር ይስጥልኝ። እንደሰን እንደም ይሄን ነገር ያው ተጋግመህ አዘጋጅተ ግዴን ፈይተ እንደሰማ ስለአረከኝ አመሰግናለሁ።
እሺ፣ ሰላም ይሁንልኝ። መልካም ሳምንት። አድማጮቻችን አሁን እንግዲህ ወደ ፕሮግራማችን ሁለተኛ ክፍል ሄደናል። እንደተለመደው በዚህ በሁለተኛው መርሃ ግብራችን የምናሰማው ብዙ ጊዜ በሳምንት ውስጥ ምን ነገሮች አዲስ ነገሮች እንደተከሰቱና አዲስ ነገሮች እንደተፈጠሩ አሳዛኝም አስገራሚም ነገሮችን የምንወያይበት ይሆናል። የፕሮግራማችን የዘወትር ተባባሪ ዶክተር በላይሀብት ኢየሱስ በስልክ መስመራችን ላይ አሉ። በዚህ ሳምንት ምን አዲስ ነገሮች ተከስተዋል ብለን የዜና አውታሮችን ስናገላብጥ አጋጣሚ ሆኖ አሳዛኝ ነገሮችን ያየነው። በቅድሚያ ከአካባቢያችን ስንጀምር በራክፌል ሜሪላንድ ነዋሪ የሆነች በእድሜዋ በጣም ወጣት የሆነች 19 ዓመት ልጅ በድረገጻችን ላይ ዜናዋ ወጥቷል። ስለ ልጅቷ ምስልና እንዴት አደጋው እንደተከሰተ አድማጮች ማወቅ ከፈለጋችሁ www.ethiopianthisweek.com በመግባት በዛ ዝርዝር የሆነ ዜና ታገኛላችሁ። ይህች ወጣት 19 አመት ልጅ ናት። አውቶቡስ ተከልላ ስትሻገር እንግዲህ ዜናው የሚለው አውቶቡስ ተከልላ ስትሻገር የትራፊክ ምልክት ሳታይ በመቅረቷ መንገዱን ይዞ የሚያቋርጥ መኪና መጥቷት ሆስፒታል ከደረሰች በኋላ በግጭቱ ምክንያት ህይወቷ ሊያልፍ ችሏል። ከዜናው እንደተረዳነው ገጭው የ68 አመት ሰው ነው። በአካባቢው ነዋሪ የሆነ ሰው ነው። ገጭቶ አላመለጠም። እዛው አካባቢ አብሯት ነበረ። ነገር ግን የፖሊስ መረጃ የሚያሳየው በዛ የእግረኛ መቋረጫውን ስታቋርጥ የቁም ምልክት በእጅ የሚታይ ቁም ምልክት የሚያሳየውን ትታ ወይንም ቸል በማለት ወይንም ቸኩላም ሊሆን ይችላል አደጋ ውስጥ እንደወደቀች ነው እና በዛም የተነሳ ነው ህይወቷ ሊያልፍ ቻለው። እንግዲህ ከዚህ በመነሳት ይሄን የመሰለው ተመሳሳይ አደጋዎች ይሄ የመጀመሪያ አይደሉም። በተለያዩ መንገዶች እነዚህን ዜናዎች በድረገጻችንም ሆነ በሳምንታዊ ሬዲዮ መራክራችን ላይ አስተላልፈናል። ብዙ ጊዜ እንደዚህ አይነት አደጋዎች ይከሰታሉና የኛ አላማ እንደዚህ አይነት ነገሮች እንዳይደገሙ ለህብረተሰባችን ትምህርት ለመስጠትና ለህብረተሰባችን ግንዛቤ ለማስጨበጥ ነውና ዶክተር በላይ ይሰሙኛል?
ተመስለኝ እንደምን
አመሰግናለሁ ዶክተር በላይ። እንግዲህ ይሄ በአዲሱ አመት የሁለተኛ መርሃ ግብራችን ነው። እንግዲህ ዛሬ ትንሽ ለየት ያለ አሳዛኝ ዜና ነው ያለን። እርሶም በዜና እንደተከታተሉት የ19 አመት ልጅ የሆነችው ቤዛ አማረሸቱ በዚህ ሳምንት ካብቶቢስ ወጣ ወደ ቤቷ ስትሄድ የትራፊክ መቋረጫውን ስታቋርጥ ቁም የሚለው ምልክት ባለማየት ወይንም ቸል በማለት ወይንም ደግሞ መኪና የለም ብላ በመገመትም ሊሆን ይችላል በመኪና ተገጭታ ህይወቷ አልፏልና ተመሳሳይ አደጋዎች አሉ። ይሄንን በተመለከተ ለህብረተሰባችን ምን ማስተላለፍ አለብን? ምን መደረግ አለበት ይላሉ?
ተነስተልኝ ከሁሉ በፊት የታላቁ እግዚአብሔር ሰላም ስጋ በረከት ደህንነት ከሁላችን ጋር ይሁን። እንግዲህ አዲስን አመት ጀምረናል። አዲስን አመት ስንጀምር የተለያዩ ሁኔታዎች ይከሰታሉ። እንዳጋጣሚ በመጀመሪያው ሁለት ሳምንት ውስጥ ሳይሞላ ብዙ አደጋዎች ተከስተዋል በዓለም ዙሪያ። አንተ እንደተናገርከው እዚህ አጠገባችን ዲሲ ሜሪላንድ ቨርጂኒያ አካባቢ በሜሪላንድ ሲልቨር ስፕሪንግ አካባቢ የተከሰተ ሁኔታ በጣም አሳሳቢ ነው። ብዙ ወጣቶች በመንገድ ላይ በመኪና አደጋ እንደሚሞቱ የታወቀ ነው። በብዛት የመኪና አደጋ እንደምታውቀው የሚከሰተው ሰዎች ቴሌፎን ቴክስት በማድረግ ሙሉ ትኩረታቸውን ከመንገዱ ወስደው ሌላ ስክሪን በመመልከት ላይ ሲሆኑ የሚያደርሱት አደጋ አለ። ሌላው ደግሞ በብዛት በዚህ በአመት በዓል አካባቢ አልኮሆል፣ ጫት፣ ሲሻ ሰውነት የሚያደነዝዙና የሰውነታችንን ንቃተ ህሊና ወይንም ንቃት የሚያደነዝዙ እጽዋቶችን በመውሰድ ብዙ ሰዎች መኪና መቆጣጠር ያቀታቸዋል እና ይህች ልጅ ቤዛ አማረሸት የተባለችው 19 አመት ልጃገረድ ከእናቷ ጋር ከአውቶቡስ ወርዳ መንገዱን ለማቋረጥ ስትሄድ ባደረገችው ስህተት ነው የሚባለው። ምክንያቱም ስህተቱ ለመኪናው አረንጓዴው ምልክት ይታያል፣ ለእግረኞች ግን ቆሙ የሚል ምልክት አለ። ያንን አልተመለከተችም። የነበረችበት ክሮስ ሴክሽን ደግሞ ይሄ ቪዩዝ ሚል የሚባለው አካባቢ እዛ ብዙ ኢትዮጵያኖች የሚኖሩበት አካባቢ ነው። መኪናውን ከሩቁ ለማየትና ለመገመት ትንሽ የሚያስቸግር ቦታ ነው። ባጭሩ የትራፊክ ህግ በመጣስ የተደረገ ስህተት ነው እና በዚህ በጣም እናዝናለን። ለቤተሰቦቿ፣ ለእናቷ፣ እንደዚሁም ለዘመዶቿ በሙሉ ያለንን በእውነት ሀዘን ልባዊ ሀዘን እንካፈላለን። ነገር ግን ሁል ጊዜ የአንድ ሰው ህይወት ምልክት መሆን አለበት። የተለያዩ ሰዎች ወገኖቻችን ሲሞቱ በእነሱ ስም ማስታወሻ የሚሆን ያ የእነሱን ህይወት የቀጠፈውን ሁኔታ ለመቋቋም የሚያስችል ትምህርታዊ ፋውንዴሽን ማቋቋም ይኖርብናል። ይሄ የትራፊክ አክሲደንት በዛው አጋጣሚ ስመለከት እንደው ማታ ለዜና ብዬ ኢትዮጵያ ሀገራችንም ሀረር ቁልቢ የሚባለው በአመት አንድ ጊዜ የሚደረገው የቤተክርስቲያን ጸሎት በዛም ጉዳይ ላይ ብዙ ሰው እንዳለቀ መለከታለሁ። አዲስ አበባ በአሁኑ ጊዜ እየታደሰች እየተቆፈረች እየተሻሻለች ባለችበት ጊዜ ከዛም የመጡ ዘመዶቼ እንደሚናገሩት በቅርቡም አንድ ዘመድ መጥቶ ለዚህ ሲናገር ከህዝቡ መብዛት አዲስ አበባ ከተማ ውስጥ ብቻ ሳይሆን የመኪናው መብዛት እና መንገዶቹ ቢሰፉም ቢሻሻሉ የመኪናው መብዛት እርቆበ ሳፍንት የለውም ፕሮፖርሽናል አይደለም እና በእውነት ሁሉ ነገር ህግና ስርዓት አለው። ሰው መኪና ስፔስ ተቀናጅቶ በስነ ስርዓት መጓዝ ካልቻለ መጓዝ ይቀርና የመኪና ፓርኪንግ ሎት ይሆናል ማለት ነው፣ ወይንም ደግሞ የአደጋ መነሻ ይሆናል። አገራችን ኢትዮጵያም በኢትዮጵያ ቴሌቪዥን ስመለከት ነበር ሰፋ ያለ ስለ መኪና አነዳድ ትምህርት ህብረተሰቡን በተለይ ህጻናቶችን መኪና መንገድ ላይ ማለፊያው ላይ እንዴት ማለፍ እንዳለባቸው ትምህርት ያስፈልጋል። እንግዲህ ትልቁ ነገር መጀመሪያ በህይወት መኖር ነው። ከዛ በኋላ ነው ሌላው ተጨማሪ ሁኔታ የሚሆነውና ባለማችን አሁን ከመሳሪያ ከጥይት ሁሉ ህብረተሰቡን የሚጎዳው ትልቁ መሳሪያ መኪና ሆኖ ተገኝቷል። ህዝብ የሚፈጀው በአለም ዙሪያ ማለት ነው። እዚህም ሀገር በአውሮፓም በሌላም ታዳጊ ሀገሮች እና መኪና ሰውን ከአንድ ቦታ ወደ አንድ ቦታ የሚያጓጉዝ እቃ ነው። መሳሪያ ቢሆንም ያ ሰውን ማጓጓዝ እንዲያጓጉዝ የተደረገው መሳሪያ ህዝቡን እየፈጀ ነው እና በብዛት ችግር የሚመጣው መኪናን የሚያንቀሳቅሱት ኃይሎች በቂ ትምህርት ስልጠና ስለሌላቸው ወይንም ደግሞ የማይገባ ሰውነታችንን የሚያደነዝዝ የነቃ ተህሊናችንን ወይንም መቆጣጠር የሚያስችለንን የሰውነታችን ክፍል የሚያደነዝዝ እጽ በተለይ ጫት፣ ሲሻ፣ አልኮሆል፣ ድራግ በሚያሳፍር መንገድ በአሁኑ ጊዜ በሀገራችን በኢትዮጵያም እዚህም ዳያስፖራ ውስጥ እኔ ለስራዬ ብዬ የፐብሊክ ሄልዝ ፊዚሽን ስለሆንኩኝ በሳምንት አንድ ጊዜ ህዝባችን የት ነው ያለው ምን ያደርጋል ብዬ ጠዋት በጣም የድሃ ህብረተሰብ አካባቢ የሚኖርበትን እጎበኛለሁ። ወደ ማታ ደግሞ ሀብታሞቹ የሚጎበኙበትን አያለሁ እና መሸትሸት ሲል ደግሞ ወጣቶቹ የት ነው የእረፍት ጊዜያቸውን የሚያሳልፉት ብዬ አያለሁ። እና ከዘመን ወደ ዘመን እንግዲህ ዳያስፖራ 50 ዓመታችን ነው። በአሁኑ ጊዜ የሚመጡት ወጣቶች ከኛ ከነበርነው ወጣቶች ለየት ያሉ ናቸው። አንደኛ በአጋጣሚም ሆነ በተለያየ መንገድ የአሜሪካ ህግም ስለተሻሻለ ማንም ሰው ስራ መስራት ይችላል። በእኛ ዘመን የማይሰራበት ጊዜ ነበር ሬጋን እስኪመጣ ድረስ። ወጣቶቹ ያለ መጠን በጣም ውድ መኪና ነው የሚነዱት። ሲነዱ መኪናዎቻቸውን ህጉንም አያውቁትም። ታክሲ የሚነዱት ራሳቸው የትራፊክ ህጉን ያውም ዛሬ ጂፒኤስ ባለበት የት እንደሚካሄድ በደንብ ሳያጠኑ ነው ራሳቸውን ዲፕሎይ የሚያደርጉት። ሌሎቹ ደግሞ ከሀገራችን የሚመጡት በተለያየ በዲዲ በምናምን ምክንያት እዚህ ሲመጡ የሀገሪቱን ስነ ስርዓት፣ ህግ፣ ታሪክ ቢያንስ ቢያንስ የትራንስፖርቴሽን ህጉን፣ ጂኦግራፊ፣ አውቶቡስ የት እንደሚገኝ፣ ባቡሩ የት እንደሚገኝ፣ ከየት ወደ የት እንደሚሄድ በጽሁፍ አለ። ያንን የማወቅ እድል አላገኘም እና ብዙዎች ይቸገራሉ። አውቶቡስ ላይ ወጥተው አውቶቡሱ እንትናቸውን የሚቆሙበትን ፈርማታ ሉዝ ካደረጉ ሲሽከረክሩ ነው የሚውሉት። እንዴት ተመልሰው እዛ እንደሚሄዱ ሁሉ አያውቁም። እና ወጣቶች እናቶች እዚህ ሀገር ሲመጡ የኢትዮጵያ ኮሚኒቲ በየስቴቱ አለ፣ ቨርጂኒያ አለ፣ ዲሲ ሜሪላንድ ውስጥ አለ። ቤተክርስቲያን ውስጥ ምንድን ነው የምናደርገው? ቤተ መስጊድ ውስጥ ህዝባችንን ቋንቋ እንግሊዝኛ ቋንቋ፣ ትራፊክ፣ ከዛም ጂኦግራፊ እንዴት ነው ከአንድ ቦታ ወደ አንድ ቦታ የሚካሄደው፣ እንዴት ነው እዚህ ሀገር ስራ የሚያዘው የሚለውን ነገር እነዚህ ቤተ ክህነት፣ ቤተ መቅደስ፣ የኢትዮጵያን ኮሚኒቲ ሴንቶች ካላስተማሩ ማን ያስተምራል? እና ሌላው አንድ ሰው እዚህ መጥቶ አንድ ነገር ከማድረጉ በፊት የእንግሊዝኛ ትምህርት ቤት መግባት አለበት። ቢቻል ከኢትዮጵያ ከመምጣታቸው በፊት አጥንተው ቢመጡ ቀላል ነው። ምክንያቱም ሁሉ ነገር በእንግሊዝኛ ቋንቋ ነው እዚህ ሀገር ንግግሩ ያለው። እና ባጭሩ ለኑሮ ብቃት ያለው ዝግጅት የማድረግ ችሎታችን ከዓለም ስልጣኔና ቴክኖሎጂ ጋር እንደማይመጣጠን ከዛ ለመመጣጠን የተነሳ በጣም ብዙ ወጣቶቻችንና ህዝባችን በመኪና አደጋ በቴክኖሎጂ አደጋ በእውነት እያለቁ መሆናቸው የዚች ወጣት ልጅ ታሪክ ያስታውሰናልና ትልቁ ነገር እሷን ለመቅበር እኛ መጨነቅ ሳይሆን የእሷን ስምና ታሪክ ወስደን የእሷ አይነት ስህተት እንዳይደገም የእሷን ስም ፋውንዴሽን አቋቁመን ወጣቶቻችንን የበለጠ መንከባከብ ያስፈልገናል። እኔ ሁሉ ጊዜ ላለው ያለፈው ጊዜ መሪዎቻችን ሲሞቱ ካላላቅ ኢትዮጵያውያን ሲሞቱ ሁሉ ጊዜ የምናደርገው እገሌ ሞተ ገንዘብ አዋጡ ለመቅበር ለተስካር ሁኔታ መሆን ያለበት ለኛ በህይወት ላለ ነው። ከዛ ሰው ህይወት እንዴት መማር እንችላለን? የዛን ሰው ህይወት ለመታደግ ትምህርት የሚሆን ነገር ማድረግ አለበት። ጥሩ ለሰራው መጥፎ ለሰራው ለሚቀጥለው ትውልድና እኔ በዚህ አጋጣሚ ደግሜ ደጋግሜ የምለው በዚህ አመት በእውነት ብዙ አደጋ እየተፈጠረ ነው። የአፍሪካ ልጆች በሀገራቸውም በአፍሪካ በስነ ስርዓት መኖር አልቻሉም። ከሀገራቸውም ወጥተው አረብ ሀገር፣ አውሮፓ፣ አሜሪካ ሲሄዱ መኖር አልቻሉም። አሁን እንደምናየው በቴሌቪዥን ፈረንሳይ 24 እየተመለከትኩ ነው። 17 ሰው የፈጁት የመን የሚገኙ የቴሮሪስት ኦርጋናይዜሽን ያሉ አልካይዳ ኢን አረቢያ የሚባለው የየመኑ ቴሮሪስት በእውነት ቴሮሪዝሙን በሙሉ የሚያካሄዱት እነሱ ናቸው። የመንና ሳውዲ አረቢያ ናቸው። ግብጽ ነው። እዚህም አሜሪካ 9/11 አብዛኛዎቹ የየመንና የሳውዲ ተወላጆች ኦርጋናይዝ የሚያደረጉት ይሄው የየመንና የሳውዲ አረቢያ ቴሮሪስት ሪንግ ነው። የሚያሳዝነው የአፍሪካ ልጆች ሶማሌ ውስጥ አልካይዳ፣ ኤርትራ ውስጥ አልሻቢያ፣ ኢትዮጵያም ውስጥ እንደዚህ የተለያዩ ድርጅቶች አቋቁመው ልጆቻችንን እየገዙ እየሸጡ ህይወታቸው ሲያልፍ እናያለን። አሁን ደግሞ መሳሪያ እየሰጡ ኦርጋናይዝ እያደረጉ በውጭ ሀገር አሁን እነዚህ ቴሮሪስቶቹ የአልጄሪያና የናይጄሪያ ይመስላል ወይንም የዌስት አፍሪካን ሰው ነው። ያው አፍሪካኖች ናቸው። አፍሪካና አረቦች የአረብ ልጆች በዓለም ዙሪያ ቴሮሪስቶች መሆን ጀምረናል። ወይ ሌላውን ህብረተሰብ ቴሮራይዝ እናደርጋለን ወይም ራሳችን ቴሮራይዝ እናደርጋለን። እና ይሄ የሚያሳየው በዚህ ዘመን በዚህ ትውልድ ያለን የአፍሪካ ቤተሰቦች፣ አባት እናቶች ልጆቻችንን በሚገባ ማሳደግ፣ በግብረ ገብነት ማሳደግ፣ ለቤተሰብ ለህብረተሰብ ጠቃሚ ሆነው እንዲያድጉ ማድረግ አለመቻላችን፣ ከሁሉ የበለጠ ደግሞ የራሳችንን ታሪክና ባህል ትተን የሌላ ሀገር ባህል፣ የአረብ ባህል፣ የቻይና ባህል፣ የአውሮፓ ባህል፣ የአሜሪካ ባህል በመጫን ራሳችንን ባህላችንን እንዳናከብር፣ ግብረ ገብነታችንን እንዳናከብር በሚያሳፍር መንገድ ስርዓት ያለው የሰው ልጅ ስልጣኔ የተጀመረበት ሀገር አፍሪካ ኢትዮጵያ የነዛ የታላላቅ ሰዎች ልጆች ዛሬ ምንም በቃ ስርዓት በሌለው መንገድ የመኖር መኖር አይደለም ራሳቸውንም ፈይተው ሌላውን ህዝብ እንደሚፈጁ ይሄውና ዛሬ በፈረንሳይ ሀገር ነገ ትልቅ ሰላማዊ ሰልፍ ይሆናል። ይሄ በሚሆንበት ጊዜ የአፍሪካ ህብረተሰብ ነው ፈተና ላይ የሚሆነው። የአፍሪካ አስተዳደግ፣ የልጆቻችን ማንነት፣ እነዚህ ወንጀለኞቹ ቴሮሪስቶቹ በተለያየ መልክ የውሸት ሃይማኖት፣ የውሸት አይዲዮሎጂ ፖለቲካ እያሉ ልጆቻችንን ራሳቸውን እንዲፈጁ እንዲያፈነዱ ሌላውን ህብረተሰብ እንዲጎዱ እንደ ጥይት እንደ እቃ የመጠቀም ከድሮ ስሌቨሪ የባሰ አስቀያሚ ስሌቨሪ የሞራል የሳይኮሎጂ እና የህብረተሰብን ደህንነት የማይጠብቅ በእውነት አስቀያሚ ስሌቨሪ ዛሬ በአፍሪካ ሀገራችን በአህጉራችን ተንሰራፍቶ ዋናው የዓለም ቴሮሪስቶች አስቀያሚ የሰውን ህብረተሰብ የሚፈጁ የአፍሪካ ልጆች የአልጄሪያ፣ የየመን እንግዲህ እኔ የየመንንም እንደ አፍሪካ የኢትዮጵያ ጎረቤት እንደ አፍሪካ አድርጌ ነው የማየው። ሳውዲ አረቢያ ምክንያቱም አንድ ኮንቲነንት ነበር። እና ባጭሩ እናት አባቶች፣ ትምህርት ቤት፣ ቤተ ክርስቲያን፣ ቤተ መስጊድ፣ ቤተ መቅደስ የእምነት የባህል ምሰሶአችን መላላቱን የምናይበት ጊዜ ነው። ቴክኖሎጂው ህይወትን ለማሻሻል ጨረቃ ከዛም ስፔስ ነህብል ብዙ ቢሊዮን ማይልስ ሄደው ዓለምን እና ህዋን በሚጎበኙበት ጊዜ የኛ ልጆች ግን ቴሌፎኑን ለቴሮሪዝም መኪናውን ለቴሮሪዝም በእውነት በሚያሳፍር መንገድ እና የሰው ልጅ ዋጋ የሰው ልጅ ምንነት የምንጠይቅበት ጊዜ ነው እና በዚህ አጋጣሚ ይህ አዲስ አመት ያሳየን እንደ ማንኛውም ጊዜ አመት በዓል ለውጥ በሚኖርበት ጊዜ ህብረተሰብ በሚገናኝበት ጊዜ ስርዓት ባለው ግብረ ገብ ባለው መንገድ እርስ በርስ ተከባብረን አንተ ትብስ አንቺ ትብስ ብለን የምንኖርበት ህይወት ተለውጦ ሁሉም ለብቻው በጫት በአልኮሆል በሲጋራ በድረግ ተወጥሮ የእብደት ስራ የሚሰራበት ጥቂት ሰዎች በቴሌቪዥን ኢንስፓየር በሚባል ቴሌቪዥን የመን በራ ውስጥ ቁጭ ብለው ታሪክ የተወለዱትን የአልጄሪያና የአፍሪካ ተወላጆች የሚጫወቱባቸው ዘመን ላይ ደርሰናል እና ልጆቻችንን ምን እንደሚያነቡ ምን ኢንተርኔት ውስጥ እንደሚገቡ መቆጣጠር አለብን። በዚህ አጋጣሚ የፈረንሳይ መንግስት ከዛሬ ጀምሮ ይሄ ኢንስፓየር ምናምን የሚባሉ ጂሃዲስ ኔትወርክ በሙሉ በኢንተርኔት ላይ ለባገራቸው እንዳይታይ ሊገድቡ ወስነዋል። እንግዲህ ይሄን ሁኔታ ስንመለከት ወደ ሀገራችን ወደ ኢትዮጵያ ስንመለከትም እዛው ሀገራችን ውስጥ የሚኖሩ የጎረቤት ሀገር ሶማሊያ፣ ጅቡቲ፣ አስመራ፣ ሱዳን የሚኖሩ ከዛም አውሮፓ እዚህ አሜሪካ የሚኖሩ የኢትዮጵያ ትውልድ ያላቸው ወይንም ደግሞ ከኢትዮጵያ ንክኪነት ያላቸው የዚሁ የቴሮሪዝም የግብጽ፣ የየመን፣ የሳውዲ አረቢያ ቴሮሪዝም መሳሪያ ሆነው እነሆ ኢትዮጵያ ሀገራችንን በተለያየ መንገድ ሲያብሉታት እንደሚቆዩ ሁላችንም የምናውቀው ታሪክ ነው። ለመጀመሪያ ጊዜ ይህንን እንደ ፖለቲካ እንቅስቃሴም ተወስዶ የመቃወሚያ ምልክት ነው እየተባለ ሬዲዮ ተከፍቶ በቴሌቪዥን በሳተላይት ህብረተሰባችንን ወጣቶቻችንን ለበበወት በብዙ ሚሊዮን ብር ገንዘብ እየወጣ በቴክኖሎጂ አገራችንንም ለመበወዝ ልጆቻችንንም ያለ እድሜ እንዲኖሩ ለአባት ለእናቶች ጧሪ እንዳይኖር ህብረተሰባችንን ለመበወዝ የሚንቀሳቀሱ የራሳችን ደግሞ ሞኞች ልጆች አሉ። እነሱንም ዛሬ የምንፈትንበት ጊዜ ነው። ይሄ ቴሮሪዝሙ ፈረንሳይ ብቻ አይደለም፣ የመኪና አደጋው እዚህ ሲልቨር ስፕሪንግ ብቻ አይደለም፣ አዲስ አበባ ቁልቢም ተደርጓል። የምናየው ነገር ምንድን ነው? መሳሪያን፣ መኪናን፣ ቴክኖሎጂን በሚገባ መጠቀም ለሰው ልጅ ጥቅም፣ ለህብረተሰብ ጥቅም፣ ለኢኮሎጂ ጥቅም መሆን ሲገባው ለጉዳት ለተንኮል መደረጉ በግልጽ የሚታይበት ጊዜ ነው። ለዚህም ትልቁ መጫወቻ እናት አባት በስነ ስርዓት ያላሳደጋቸው የአፍሪካ ልጆች መሆናቸው። የቴሮሪዝሙ ችግር ያልባልነቱ ችግር ከአፍሪካ መነሻ መሆኑ በተለይ የሳውዲ አረቢያ የየመን ገንዘቡ የዘይት ገንዘቡ አለ፣ መሳሪያው አለ። ባለፈው ጊዜ ሶቪየት ዩኒየን ከአልቤኒያ በብዙ ሚሊዮን ክላሽንኮቭ ወደ ኢትዮጵያ እየላከች የኢትዮጵያን ወጣቶች በቴሮሪዝም ላይ ኢንጌጅ እንዳደረገች ሁሉ ዛሬ ደግሞ እንደዚሁ ይህንኑ መሳሪያ ከአሜሪካ ከረሽያ ዲስትሪቢዩት እያደረጉ የኛ ልጆች የኛ ህብረተሰብ ቀንና ማታ ይበጉዟቸዋል እና ይህንን ማቆም መቻል አለብን። በህብረተሰብ ደረጃ በቤተሰብ ደረጃ አንድ ለአንድ ሆነን መንግስትና ህዝብ አንድ ላይ ሆነን ይህንን አልባሌ አኗኗር በቴክኖሎጂ በተለያየ መንገድ በመጠቀም በተለይ በኢንተርኔት በመጠቀም ህብረተሰባችንን የሚበውዘውን ሁኔታ መቋቋም ያለንበት ጊዜ ይሆናል እና ጊዜው በእውነት ንቃተ ህሊናችንን ከፍ የምናደርግበት ጊዜ ነው። የዚችን የቤዛን ቤዛ አማረ እሸቱ ቤተሰቦች በዚህ በሀዘናቸው ጊዜ እግዚአብሔር እንዲያጽናናቸው ሁላችንም በጸሎት ከዛም አልፈን ደግሞ የቤዛ ፋውንዴሽን የቤዛ ማስታወሻ ብለን እዚህም አሜሪካ አገራችንም ኢትዮጵያ የመኪና አደጋ፣ የኢንተርኔት አደጋ፣ የቴክኖሎጂ አደጋ ልጆቻችንን እንዳያጠፋ የምናቋቁምበት ቃል ኪዳን ቃለ መሐላ የምናደርግበት ጊዜ መሆን አለበት እንጂ እንደው የማልቀስና የማዘን ጊዜ ብቻ መሆን የለበትም እላለሁ ጌታዬ።
በጣም አመሰግናለሁ ዶክተር በላይ ስለሰጡን ሰፋ ያለ ማብራሪያ። እንግዲህ በዚያ ጋጣሚኛም ለቤዛ ማረሸቱ ቤተሰቦች በድረገጻችን www.ethiopianthisweek.com ስም መልካም የሐዘን ስሜታችንን እንገልጻለን። እንግዲህ በዚሁ አጋጣሚ ዶክተር በላይም እንዳሉት በሐዘኑ ላይ በመመሰጥ እና በመቆዘም በማልቀስ ሳይሆን ጊዜያችንን ማሳለፍ ያለብን በአብዛኛው ይሄ ተመሳሳይ የሆኑ አደጋዎች በርግጥ ከዚህ በፊትም አጋጥመዋል ወደፊትም አጋጥሙም አንልም ሊያጋጥሙ ይችላሉ። ጥንቃቄ ማድረግ እንደሚያስፈልግ አድማጮች ከዚህ ግንዛቤ መውሰድ አለብን። በተለይ የሁላችንም ችግር ነው ብዬ እኔ ማምነው ምንድነው ቴክስት ማድረግ ሐሳባችንን አቴንሽናችንን የሚወስድ ነገር ያረጉ መኪና መሻገር ራሳችንን ብንሆን አንዳንድ ጊዜ ምንሳሳተው መኪና ምንነዳም ሰዎች አንዳንዴ በጣም ኢመርጀንሲ የሆነ ቴክስት ያረጋን ሐሳባችንን ሊወስድብንና አደጋ ውስጥ ልንገባ እንችላለን። ከእንደዚህ አይነት ነገሮች መቆጠብ ግድ ይላል። በጣም አስፈላጊ ነው። ከዚህ በተጨማሪም ቅድም ዶክተር በላይም የተጠቀሱት ነገር ነው። በተለይ አሁን ዘመነኛ የሆነ ነገር መጥቷል በከተማችን ውስጥ እንደ ሲሻ እንደ ጫት እንደዚህ አይነት ነገሮች በብዛት አሉ። በተለይ ሲሻውን በተመለከተ ብዙ ችግሮች በከተማችን እየተስተዋሉ ነው። የምናያቸው ነገሮች አሉ። ኦቨርዶዝ በመሆን አደጋ ውስጥ የገቡ ልጆች አሉ። አንድ ሁለት ያለ ምሳሌ መጥቀስ እንችላለን። ባለፈው በሞዴልነት የሚሰራ አንድ ወጣት ልጅ ነበረ። የእሱ አሟሟት ከዚህ ጋር የተያዘ መሆኑን ነው መረጃዎች የሚገልጹት። ይህንን እኛ የምንጠቅሰው በዜና ለማቅረብ ወይ ለዜናነቱ ሳይሆን ትምህርት እንዲሆን በሚል ነው። የአደጋው መነሻ ምን እንደሆነ አሁን የሚሰሙ መረጃዎች ከሲሻ ጋር የተያዘ እንደሆነ ነው የሚገልጸው። በዚህ ጉዳይ ላይ ጥንቃቄ ማድረግ እንዳለብን አድማጮች በዚህ ጉዳይ ልናስገነዝብ እንወዳለን። እንግዲህ ለቤተሰቦቿ ለቤዛ ማር ቤተሰቦች የሐዘን መግለጫችንን እናስተላልፋለን። ሌሎቻችንም ከዚህ ትምህርት እንደምንወስድ ተስፋ ማድረግ በተለይ የትራፊክን ሕግ መከተል ልምድ እንዲኖረን ያስፈልጋል። ቆም የሚል ምልክት ካለ መቆም አለብን። ሂድ የሚል ምልክት ካለ መሄድ አለብን። ምናልባት ለ10-15 ደቂቃ ልዩነት አውቶቡስ ያመልጠኛል ብሎ ዘሎ መንገድ ውስጥ በመግባት ህይወትን እስከ ዘላለም ማሰናበትን ይፈጥራል። ይሄ በተደጋጋሚ የምናየው ነገር ነው። ዶክተር በላይ ስለሰጡን ማብራሪያ በጣም እናመሰግናለን። በሚቀጥለው ሳምንት ደግሞ ሌላ ተጨማሪ ወይም ደግሞ ለየት ያለ ዝግጅት ዘን እንቀርባለን። አሁን ሰዓታችንም ሄዷል። ስለነበረን ጊዜ በጣም አመሰግናለሁ። መልካም ሳምንት ይሁንልዎት።
እሺ ነጌታ፣ ለቤዛ ቤተሰቦች እንደዚሁም በቁልቢ በተለያዩ ቦታ በፓሪስ ህይወታቸውን ላጡ ቤተሰቦች ሁሉ ሀዘናችንን እየገለጽን ሀዘናችን ደግሞ ዋጋ የሚኖረው ለእነዚህ ሰዎች መታሰቢያ የሚሆን የእነሱን ህይወት የሚያስታውስ እንደገና ይህ ስህተት እንዳይደገም እኛ ደግሞ በህብረተሰብ ደረጃ የእነሱን ህይወት የሚታደግ በእውነት የወደፊት ህይወቶች በዚህ አይነት ሁኔታ እንዳይጠፉ አንዳንድ እንቅስቃሴዎችን ማድረግ ይኖርብናል። እንግዲህ ተስፋ ያለው ኢትዮጵያን ዚስ ዊክ ይህንን እንደ መሪ ወስዶ የቤዛን ታሪክ የዛንም የሞተውን ወጣት ልጅ በሲሻ ምክንያት ኦቨርዶዝ ሆነ የሞተውን እንደዚሁም ደግሞ በየታክሲ ውስጥ ቁጭ ብለው ሞቶ የሚገኙት በአልኮሆል በድረግ ተወጥረው በየቤት ቁጭ ያሉትን ወገኖቻችንን የሚታደግ አንድ አይነት ሙቭመንት መፍጠር አለብን የሚል ተስፋ አደርጋለሁ። እንግዲህ እግዚአብሔር ከእርሱ ጋር ይሆን።
አመሰግናለሁ። መልካም ሳምንት ዶክተር በላይ።
አሜን አሜን።
እንግዲህ ሰዓታችን እየተጠናቀቀ ነው አድማጮች። ፕሮግራማችንን ለመከታተል እድል ያላገኛችሁ ያለፉትን ፕሮግራማችንን ለማግኘት www.ethiopianthisweek.com እና ethioonyoutube.com በመግባትና ከዚህም በተጨማሪ በፌስቡክ አድራሻችን ልታገኙ ትችላላችሁ። በድጋሚ ፕሮግራማችንን ስፖንሰር ለማድረግ ወይንም እዚህ አካባቢ በቀላሉ የማታገኙአቸውን እቃዎች ለማዘዝና የራሳችሁንም እቃዎች ለመሸጥ ከፈለጋችሁ ለዚህ ያዘጋጀነው ፔጅ ስላለ ያንን መጠቀም ትችላላችሁ። እስከ ሳምንት ቸርን ሰንብት እያልን እንሰናበታለን።